ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአማርኛ ፕሮግራም ጀመረ። በአዲስ አበባው አሃዱ ራዲዮ 94.3 ኤፍኤም ላይም ታገኙናላችሁ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። ቅዳሜ ፕሮግራማችንን ይዘንላችሁ ቀርበናል። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን እንደወትሮው። ከዚያም ከትናንት አርብ የቀጠለ የአድማጭ ጥያቄዎችን የሚያስተናግደው ለጥያቄው መልስ ዝግጅታችን ይከተላል።
ራሱን በራሱ ማስተዳደር የለም የሰፊ የኢትዮጵያ ህገ መንግስት ነው ያለ። ይሄ ህገ መንግስት የተግባር ነው ያለ። ግለሰቦች ምንድን ናቸው? ጥንካሬዎቹ ምንድን ናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ 27 ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል። በአብዛኛው አገር ተጽዕኖ ቢኖር ሰላምና ጸጥታ ማስከበር ስለነበረ የነበረው የአደረጃጀት፣ አሁን በርካታ በተለያዩ ቦታዎች ላይ ግጭቶች አሉ፣ የጸጥታ ሁኔታ ጣፊ ይሆኗል። ይሄ ለምን ሆነ?
የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌዴራሊዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው።
የቀደሙት ዶክተር አስናቀ ከፋለ ይባላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ናቸው። የኋለኛው ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። ከዜና በኋላ ጠብቋቸው። በሲዳማ የክልልነት ጥያቄ ዙሪያ የተቀናበረ ሶስት እንግዶችን ያሳተፈ ሌላም ውይይት ይኖረናል። ከጥያቄው መልስ ዝግጅት በኋላ ይቀርባል። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ የምጋብዛችሁ አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። መልካም ምሽት። አሁን ወደ ዜና እናልፋለን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አል ሳንቶስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። በሐዋሳ ከተማና ሲዳማ ዞን ውስጥ በሚገኙ ቢያንስ ስድስት ወረዳዎች ውስጥ ተፈጥሮ የነበረው የጸጥታ ችግር ዛሬ መረጋጋቱን ነዋሪዎችና የመንግሥት አካላት ለቪኦኤ ገልጸዋል። ይሁን እንጂ አሁንም ከፍተኛ ስጋት ላይ መሆናቸውን ነዋሪዎቹ ተናግረዋል። እስካሁን በነበረው ሁከትም ብዙ የሰው ሕይወትና ንብረትም መጥፋቱን ገልጸዋል። ዮናታን ዘብዴዎስ ዘርዘር ያለ ዘገባ አለው። ክቡራትና ክቡራን አድማጮች የዮናታን ዘብዴዎስን ዘገባ ዘግየት ብዬ ያቀርብላችኋለሁኝ። ኢራን በእንግሊዝ ባንዲራ ስትገዝፍ የነበረች ዘይት ጫኝ መርከብ ሆርሙዝ የባህር ወሽመጥ ውስጥ በመያዟ ምክንያት የተነሳው መካረር እየተባባሰ መሆኑ ተዘግቧል። የእንግሊዝ የውጭ ጉዳይ ሚኒስቴር ለንደን የሚገኙትን የኢራን ጉዳይ ፈጻሚ ዛሬ ጠርቶ አነጋግሯል። የውጭ ጉዳይ ሚኒስትሩ ጀረሚ ሃንት ትናንት ባወጡት መግለጫ ኢራን አደገኛና አዋኪ የሆነ ባህሪ መንገድ የመረጠች መሆኗን ጠቁመው የእንግሊዝ ምላሽ የከበደ ሊሆን እንደሚችል በመግለጽ አስጠንቅቀዋል። ኢራን እርምጃውን የወሰደችው ከሁለት ሳምንታት በፊት ወደ 40,000 በርሜል ድፍድፍ ዘይት ጭና ከስፓኝ በስተደቡብ በሚገኘውና የእንግሊዝ ይዞታ በሆነው የጅብራልታር መተላለፊያ ውስጥ ስትቀዝፍ የነበረች መርከቧ ስትያዝ እንግሊዝ በመሳተፏ በአጸፋ መሆኑንና ይህም ዓለም አቀፍ ሕግን ተከትላ ያደረገችው እንደሆነ የዘብ ምክር ቤት የሚባለው ጠንካራ ተቋም ቃል አቀባይ አባስ አሊ ኻድ ሆዳዬ ተናግረዋል። የትናንቱን የኢራን አድራጎት ኢራን ከችግር የተለየ ነገር አለመሆኗን ያሳያል ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተያየታቸውን ሰጥተዋል። ሁኔታው አሁንም ያለውን ሁኔታ ወደ ባሰ መካረር የሚወስድ ነው ስትል ያሳሰበችው ጀርመንም ንብረትነቷ የስዊድን የሆነው ስቴና ኤምፔሮን መርከብ ኢራን ፈጥና እንድትለቅ ጠይቃለች። ፈረንሳይም በበኩሏ የስቴና ኤምፔሮ በኢራን ዘቦች መያዝ እንዲሁም በፋርስ ባሕረ ሰላጤ የተፈጠረውን አሳሳቢ ሁኔታ ወደ ባሰ መካረር እንደሚወስደው አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በላቲን አሜሪካ የሚያደርጉትን ጉብኝት ቀጥለው ዛሬ ከኢኳዶር ፕሬዚደንት ሌኒን ሞሬኖ ጋር ዋና ከተማይቱ ኪቶ ውስጥ ምዕራቡን ክፍለ ዓለም እያሰጋ በመጣው የሽብር ስጋት ላይ ተነጋግረዋል። የውጭ ጉዳይ ሚኒስትሩ ትናንትም በአርጀንቲናይቱ ከተማ ቦዌኖስ አይረስ ውስጥ ተገኝተው የሂዝቦላ የሽብር ጥቃት 85 ሰው ገድሎበታል በተባለው አደጋ 25ኛ ዓመት ዝክር ላይ ተናግረዋል። በዚህ አደጋም ይተጋገዛሉ ያሏቸውን ሂዝቦላንና ኢራንን ወንጅለዋል። በሂዝቦላ ስም የሽብር አድራጎቶቹን አስተባብሯል ባሉትና አሁንም ስሙ በተፈላጊዎች ዝርዝር ውስጥ በሚገኘው ሳልማን ራውፍ ሳልማን ላይ እንዲወሰዱ የተወሰኑ ሁለት እርምጃዎች መኖራቸውን ይፋ አድርገዋል። ዓለም አቀፍ አሸባሪ የሚባለውን ሳልማን ራውፍ ሳልማን የሚገኝበትን ቦታ ለጠቆመ የ7 ሚሊዮን ዶላር ወሮታ እንደሚከፈል እንዲሁም በስሙ ያለ ማንኛውም ንብረት እንዳይንቀሳቀስና በዩናይትድ ስቴትስና የገንዘብ ሥርዓት ውስጥ እንዳይገባም የሀገራቸው የገንዘብ ሚኒስቴር መወሰኑንም ፖምፔዮ አስታውቀዋል። በሌላ በኩል የዛሬ 25 ዓመት የተፈጸመውን የሽብር ጥቃት ተሳታፊዎች የሆኑ ኢራናውያን ሀገራቸው ከማደን እንደማትቦዝን የአርጀንቲናው የውጭ ጉዳይ ሚኒስትር ሆርኬ ፋውሪ ተናግረዋል። የዩናይትድ ስቴትስን አማካይ ምዕራብና ምስራቃዊ ግዛቶች ሰሞኑን እየመታ ያለው የከበደ ሙቀት በያዝናቸው የሳምንቱ የመጨረሻ ቀናት እጅግ እየበረታ መሆኑን ብሔራዊው የአየር ሁኔታ ተከታታይ አገልግሎት አስታውቋል። ይህ እጅግ የበዛ ነው የሚባለው የሙቀት መጠን ጥንቃቄ ካልተደረገ እጅግ አስከፊ የጤና መታወክ ችግሮችን እንደሚያደርስ አገልግሎቱ አሳስቦ ሰዎች የቅርብ ዘመዶቻቸውን በተለይ አረጋውያን የሚገኙበትን ሁኔታ በቅርብ እንዲከታተሉ መክረዋል። ክቡራትና ክቡራን አድማጮች፣ አሁን ወደ ዮናታን ዘብዴዎስ ዘገባ መልሳችኋለሁኝ። በሐዋሳ ከተማና በሲዳማ ዞን ውስጥ ዛሬ ያለውን ሁኔታ እንደሚከተለው ዘግቧል።
በመልጋና አካባቢው በሞሮቾና ለኩ በይርጋለም በአገረ ሰላምና ሐዋሳ ከተሞች በነበረው ከፍተኛ ግጭት ቁጥራቸው ከ35 በላይ የሚሆኑ ሰዎች መሞታቸውን ለቪኦኤ ከተለያዩ ከተሞች የተናገሩ ሰዎች ገልጸዋል። የሐዋሳ ከተማ ከሌሎች ከተሞች በተሻለ መልኩ ሰላሙ የተመለሰ ሲሆን የከተማው ነዋሪዎች መደበኛ እንቅስቃሴ ጀምሯል። ይሁን እንጂ ባንኮች፣ የመንግስትና የግል ተቋማት አገልግሎት መስጠት አለመጀመራቸውን ቪኦኤ ቅኝት ሲያደርግ አረጋግጧል። የሱቅ ባለቤቶችም ሱቆቻቸውን ዘግተው በእጅ ላይ ይቀመጣሉ እንጂ ከፍተው ሲሸጡ አልተመለከትንም። የጸጥታው ኃይል ወደ ከተማው መግባት ለአንጻራዊ ሰላም መፈጠር ምክንያት መሆኑን ነው ነዋሪዎች እየተናገሩ የሚገኙት። የተፈጠረው ማንነትን የለየ ጥቃት እጅግ እንዳሳዘናቸውና ለዘመናት አብሮ በኖሩ ህዝቦች መካከል ጥርጣሬና የባዳነት ስሜት እንዲሰማቸው ማድረጉንም ተናግሯል። የሰው ግድያን ጨምሮ በንብረት ላይ የደረሰው ጉዳት ከፍተኛ እንደሆነም ተናግሯል። በመሆኑም ጉዳቱ ደረሰብን የሚሉ የሌላ ብሔር አባላት መንግስት የጸጥታ ኃይል በማስገባት ደህንነታቸውን እንዲያስጠብቅና ዋስትናም እንዲሰጣቸው ጠይቀዋል። ከአለታ ወንዶና ከአገረ ሰላም በስልክ ለቪኦኤ ከተናገሩ መካከል አንዳንዶቹ ይህንን ብለዋል።
አሁን ሰዓት በሲዳማ ዞን ሀገረ ሰላም ወረዳ ነው ያለሁት። ሀገረ ሰላም ወረዳ 90 ምናምን ኪሎ ሜትር ርቀት ላይ ያለች ነች ከሐዋሳ። ከትናንት በስቲያና ትናንትናን ለየት ያለ ኮንትሮ ያልተለየ ህዝቡ በአንድነት የኖረ የብዙ አመት ታሪክ ያለው ሀገር ነው። እንዲህ አይነት ነገር ምንም ተፈጥሮበት የማያውቅ ሰላም ያለበት ሀገር ወጣት ተብዬዎቹ ናቸው ይህን ነገር የሚያደርጉት። የተለየ ብሔረሰቦችን ብቻ የለየ ተወላጅ ያልሆነ ግን እዚያው ሆኖ ማለት ሲዳማ ብሔር ያልሆነ ሰው ለብቻ ፎከስ የተደረገ እርምጃ ነው የሚወሰደው።
በሌላ በኩል ደግሞ ሌሎች በስራዎቹ የተወሰደ ያለው እርምጃ ተመጣጣኝ አይደለም፣ ግጭቱም እንዲባባስ ምክንያት ሆኗል። በመሆኑም የጸጥታው ኃይል በተለይ የሀገር መከላከያ ሰራዊት ዞኑን ለቆ እንዲወጣ ትላንትም ጭምር ለቪኦኤ መግለጻቸው ይታወሳል። እነሱ ይህን ይበሉ እንጂ የሀገር መከላከያ ሰራዊት የገባባቸው አንጻራዊ ሰላም መውረዱን፣ ያልደረሱባቸው ደግሞ ችግሩ ጉዳት ማድረሱን ነዋሪዎች ይገልጻሉ።
የወሬ የደረገነት ቅድስት ማርያም ቤተክርስቲያን አስተዳዳሪ ነኝ። አሁን ከሀገረ ሰላም ወረዳ ውስጥ ጭሮኔ ከሚባለው ወረዳ ተሰደው የመጡ ሰዎች በብዛት እዚህ እኛ ቤተክርስቲያን ሰፍረዋል። አሁን ለጊዜው ቤተክርስቲያን የራሷ የሆነ እርዳታ አድርጋ ባለ አደራሻ ውስጥ እነሱን ተቀብላ እያስተናገደ ያለችው
የሲዳማ ዞን አስተዳደር ፕሬስ ኃላፊ አቶ ገነን አበራ እንዳሉት ችግሩ ተፈጥሮ የነበረው 6 መዋቅሮች ሰላማቸው የተመለሰ ነው። የማረጋጋት ስራው በስራውቱ የተሰራ መሆኑን ተናግረዋል። አብሮ በኖሩ ህዝቦች መካከል ብሔር ለየ ጥቃት ተፈጥሮ የተከሰተው ጉዳትና ለሰው ህይወት ማለፍ የዞኑ መንግስት ማዘኑን ገልጸዋል። አቶ ገነን እንዳሉት የዞኑ ህዝብ ጉዳት የደረሰባቸውን ለመካስ መዘጋጀታቸውን ገልጸዋል። ኃላፊነት እንወስዳለን ማለታቸውም ተናግረዋል። መንግስትም ድጋፉን እንደሚያደርግም ለቪኦኤ በስልክ ባደረጉት ቃለ ምልልስ ተናግረዋል።
እኛ የኛው ስለሆኑ እኛ ውስጥም ያሉ ስለሆኑ አጠፍቶ የተባሉት ያው እኛ ልጆች ስለሆኑ እኛ እንክሳለን፣ ኃላፊነት እኛ እንወስዳለን፣ ምንም ችግር አይፈጠርም፣ ከኛ ቀን በላይ የሆን አይደለም እያሉ ይሁንታቸውን ድጋፋቸውን እየገለጹልን ያሉት። መንግስትም ያው ከነኚህ ህብረተሰብ ጎን ቆሞ እንደሚደግፋቸው እንደሚንደጋገፍ ጭምር እየተግባባን ያለበት ሁኔታ ስላለ ሁሉም የጸጥታ መዋቅር የዞኑም ካቢኔ አመራር አጠቃላይ ሁሉም ወደ ህዝቡ ገብቶ መድረኮችን ከህዝብ ጋር ለመፍጠር በተለይ እነኚህ 6 መዋቅር ደግሞ የተፈጠረው እያወገዙ ትክክል እንዳልሆነ ይህ መቀጠል እንደሌለበት መደገም እንደሌለበት ጭምር የሃይማኖት መሪዎች፣ የሀገር ሽማግሌዎች በጋራ እየተረባረቡ ያሉበት ሁኔታ ነው ያለው።
እስካሁን በግጭቱ ህይወታቸው ያለፈባቸውና የወደመውን ንብረት በተመለከተም ገና በማጣራት ላይ መሆኑና ዛሬ ከሲዳማ ዞንና በክልሉ ከሚገኙ የዞኑ ተወላጅ የመንግስት ሹመኞች ጋር በነበረው ልዩ አስቸኳይ ስብሰባ ኮሚቴ መዋቀሩን ለቪኦኤ ተናግሯል። የሲዳማ ወጣቶች ወይም ኤጀንቶች በብጥብጡ የተከሰሱ ሲሆን አቶ ገነነ ሁሉንም ኤጀንቶ ወንበዴ ነው፣ ሌባ ነው፣ ወይም ዘራፊ ነው ማለት አይቻልም ነው ያሉት።
አሁንም ቢሆን ሁሉም ኤጀንቶ ዘራፊ ነው፣ ገዳይ ነው ብሎ መፈረጅ አይቻልም በፍጹም። በእነሱ ስም ግን እዚህ ተግባር ውስጥ የገቡትን እነሱ ራሳቸው በመዋቅሮቻቸው አማካኝነት ነጥለው እያወጡ ያሉበት ሁኔታ ነው ያለው።
በህዝቦች ዘንድ ጫፍ የወጣ መጠራጠርና አለመተማመን እንዲፈጠር ተብሎ ውሃ ተመርዟል ተብሎ ትላንት ማምሻውን የተወራ ወሬ አልቧልታ ነው ሲሉ አቶ ገነን አስተባብለዋል። እጀቶን በተመለከተ የቀረበውን ክስ ለማጣራት ቪኦኤ ጥረት ያደረገ ሲሆን አስተባባዮቻቸው በተለይ በቅርቡ ስራ የጀመረው የሲዳማ ሚዲያ ኔትወርክ ዋናና ምክትል ስራ አስኪያጆች በወንጀል ተጠርጥረው መታሰራቸውን ሰምተናል። የሐዋሳ ከተማ አስተዳደር ከንቲባ አቶ ስኳሬ ሹዳ ትላንት ምሽት ለክልሉ ቴሌቪዥን ጣቢያ በሰጡት ጋዜጣዊ መግለጫ ከሐዋሳ ከተማ 4 ሰዎች መሞታቸውን ከወንጀሉ ጋር በተያያዘም 150 ግለሰቦች ተጠርጥረው መታሰራቸውን ገልጸዋል። ዳሩ ግን ተጠርጥረው የታሰሩ ሰዎች በብዙ መቶዎች የሚቆጠሩ መሆኑን ቪኦኤ ባደረገው ቅኝት አረጋግጧል። ዛሬ ማምሻውን ደግሞ ለክልል ቴሌቪዥን ጣቢያ መግለጫ ሰጡት የሲዳማ ዞን ዋና አስተዳዳሪ አቶ ካሬቻ ውቻ የተፈጠረው ችግር ያልታሰበ መሆኑን ጠቁመው ለተጎዱ የህብረተሰብ ክፍሎች የዞኑ መንግስት ካሳ እንደሚከፍል አስታውቋል። ሁሉም የህብረተሰብ ክፍልም መንገድ የመክፈት ሰላም እንዲወርድ የበኩሉን ድርሻ እንዲወጣም ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘርጂዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች፣ ኢንተርኔት ስለማይሰራ የዮናታን ዘገባ በስልክ የተቀበልነው ነበር። ለድምፁ ጥራት ይቅርታ እንጠይቃለን። ለቀሪ ዝግጅቶች ወደ ቆንጅት ለመልሳችሁ።
የዓለም ዜናዎችን አደመጥን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ፕሮግራማችንን ነው። በፕሮግራማችን ቅደም ተከተል መሰረት አሁን ለጥያቄው መልስ ቅንብራችን ይሆናል የሚቀርበው። ከዚያ በፊት ግን ቀጥሎ የሚቀርቡ ዝግጅቶችን እናስተዋውቃችሁ።
የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች፣ አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሏቸው ግለሰቦች ላይ ቤት የማቃጠል ንብረት የማውደም በጀኔሬሽን እዛ አካባቢ የነበረን ሰዎች በዚህ አይነት ሁኔታ ለይቶ አንዳንድ ሁኔታዎች ሲሆኑ ይሄ እጅግ በጣም ነው እኛን ያሳዘነን። የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል።
በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን በመላው በህዝቡ፣ በምሁራኑ፣ በሁሉም አቅጣጫ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው ይመስለኝ። የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ። ይሁን የሚባል ነው በተወሰነ ደረጃ።
የብሔረሰብ ኢንስቲትዩት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን፣ ብዛቱን መሰረት በማድረግ የራሱ ምክር ቤት ያለው ክልል አድርጎታል። በፊት ግዛት ነበር።
የቀደሙት አቶ ደጀኔ ወልደ ማኑኤል የቀድሞ የሲዳማ አርነት ንቅናቄ መስራች አባል፣ አቶ ሽመልስ ኪንታቾ የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት መስራች፣ የኋለኛው ዶክተር ፍስሐ አስፋው በቀድሞ የወታደራዊ ደርግ ዘመን የብሔር ብሔረሰቦች ተቋም ባለሙያና በብሔረሰቦች ማንነት ዙሪያ መጽሐፍ የጻፉ ናቸው። ከጥያቄው መልስ ዝግጅታችን በኋላ ውይይቱ ይቀርባል። እንድትከታተሉ እንጋብዛለን። አሁን ለጥያቄው መልስ በትናንትናው ምሽት የተጀመረ ቅንብር ነው። ለጥያቄው መልስ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ ሀገሪቱ እንድትበተን ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። ሀገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡ ሁለት ምሁራንን ጋብዘናል። ቀደም ሲል መግቢያው ላይ ሰማችኋቸው ናቸው። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በትናንትናው ምሽት እልባት ካደረገችበት ይጀምራል።
በጣም አመሰግናለሁ። ወደ አድማጮቻችን ጥያቄ ልሂድ። ቋንቋና የጎሳ ማንነት ፌዴራሊዝም ኢትዮጵያውያንን ለሁለት እንደከፈለ ነው። ብዙውን ጊዜ አሃዳዊ ስርዓት የሚፈልጉ የግለሰብ መብት እስከተከበረ ድረስ ለምንድን ነው አገሪቱ በጎሳ የምትከፋፈለው የሚሉ አሉ። በርካታ የአፍሪካ ሀገሮች እንደ ኬንያ፣ ሩዋንዳ ያሉ የጎሳ ፌዴራሊዝምን አግደዋል። በነ ሰርቢያ የእርስ በርስ እልቂት ምን ሊደርስ እንደሚችል አገሪቱ ልትበታተን እንደምትችል የሚጠቁሙ አሉ በአንድ በኩል። በሌላ በኩል ደግሞ በጎሳና ቋንቋ ብቻ የተዋቀረ ፌዴራሊዝም ካልሆነ እስከ መገንጠል የሚለውን ጥያቄ የሚያነሱ አሉ። በኃይሉ ነኝ ብለው ጥያቄ ላኩልን አድማጫችን፣ ኢትዮጵያ ወደ 80% ህዝቧ በገጠር በእርሻ ነው የሚኖረው፣ በድህነት ውስጥ ነው የሚኖረው። ይህንን የጎሳና የዘውግ አከላለልና አደራጃጀት የሚጠይቁት ተማርን ያሉ ልሂቃን ናቸው ይላሉ። እንደውም ሰሞኑን ፕሮፌሰር ዝቅኤል ገቢሳ መቀሌ ውስጥ አንድ ስብሰባ ላይ የተናገሩት አሰምተን ነበርና ዶክተር ኢታና በዚህ ላይ ምን መልስ ይሰጡናል?
እሺ ትዝታ፣ መጀመሪያ እኔ እንደ ስህተት የምወስደው ከቃላት አጠቃቀም አሁን ከተጠቀምሻቸው ቃላት ውስጥ እንዲታረም የምፈልጋቸው ቃላቶች አሉ። ይሄ ጎሳና ዘውግ የሚባል ነገር በእውነቱ ከሆነ ህዝባችንን አይመጥንም፣ ትክክለኛ ቃልም አይደለም። በህገ መንግስት የተቀመጠውና በህጋዊነት የሚታወቀው አሁን ያለው የኢትዮጵያ የፌዴራል ስርዓት ህብረ ብሔራዊ ፌዴራሊዝም ተብሎ ነው የሚታወቀው። ይሄ ጎሳ፣ ዘውግ እና የተለያዩ ቃላት የሚሰጡት ይሄንን ስርዓት የሚቃወሙ በጣም አምርረው ከሚቃወሙ ሰዎች የሚሰማና ይሄንን ነገር ለማጠልሸት የሚደረግ ሂደት ነው። ስለዚህ ቃሉ ላይ በህግ ስርዓቱ ራሱን በሚጠራው ብንጠራ የሚል ሀሳብ አለኝ። ከዛ በመቀጠል የኢትዮጵያ ፌዴራላዊ ስርዓት አሁን ያነሳሳቸውን ሀሳቦች በተለይ የፈረሱ አገሮችን ምሳሌ የወሰድሻቸውን መርኩዤ አንድ ሀሳብ ማንሳት ፈልጋለሁ። በነገራችን ላይ ህብረ ብሔራዊ ፌዴራሊዝም ተከትለው የፈረሱ አገሮች አሉ የሚባለው ምሳሌ አላግባብ ኮት የሚደረግና በስህተት ላይ የተመሰረተ ነው። ምክንያቱም ከኢትዮጵያ ጋር የሚዛመድ ሁኔታ ስላልሆነ ማለት ነው።
እንዴት እሷን
አብራራለሁ። ባለፉት 5-10 ዓመታት ውስጥ ህብረ ብሔራዊ ፌዴራሊዝም ስርዓት ያላቸው አገሮች ፈርሰዋል። በታሪክ ውስጥ አይተናል። ይሄን ነው የታወቀ ነገር ነው ማለት ነው። ለምሳሌ የሶቪየት ዩኒየን ፈርሷል፣ ዩጎስላቪያ ፈርሷል፣ ቼኮስሎቫኪያም እንደዚሁ ፈርሷል። የፈረሱት ደግሞ ከአንድ ወጥነት ስርዓት ወደ ዲሞክራሲ ለመሻገር ሙከራ ሲያደርጉ ነው የፈረሱት።
የናይጄሪያን ጉዳይ ስንወስድ ናይጄሪያ ራሱ በ1 ሚሊዮን የሚቆጠር ህይወት ከቀጠፈ በኋላ ነው የአገር መፍረስ እየተረፈው። የማሊ ፌዴሬሽንን ብንወስድ ብዙ ህይወት ነው የወሰደው። የኢትዮጵያ ፌዴሬሽን ከኤርትራ ጋር የነበረው ራሱ ብዙ ችግር ካመጣ በኋላ ወደ ኤርትራ መገንጠል ነው የወሰደው። ስለዚህ እነኚህ ምሳሌዎች አላግባብ ነው ሁልጊዜ ኮት የሚደረጉት። ለምንድን ነው እነኚህ ሀገሮች የፈረሱት? ህብረ ብሔራዊ ፌዴራሊዝም በመከተላቸው አይደለም። የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌዴራሊዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው። ለምሳሌ ሶቪየት ዩኒየን እንዴት ነው የፈረሰው የሚለውን አንድ ምሳሌ ብቻ አንስተን እኔ የዩጎስላቪያም ጉዳይ እንደዛው ነው። የሶቪየት ዩኒየን ብንወስድ ለምሳሌ አሁን በ1991 ፌዴሬሽኑ መፍረስ ሲጀምር በዛን ጊዜ የነበሩ መሪ ጎርባቾቭ የፌዴራል ራስን ማስተዳደር መብት ለማስከበር ሲንቀሳቀሱ በሳቸውን ከስልጣን ለመፈንቀል በተደረገ ግጭት ተከትሎ ነው መፍረሱ የመጣው። ዩጎስላቪያን እንውሰድ። ዩጎስላቪያን ብንወስድ ራሱ የዩጎስላቪያ መፍረስ ሰርቢያኖች ዶሚኔት ስለሚያደርጉ እነሱ ባደረጉት እንቅስቃሴ በሌሎች የዩጎስላቪያ ሪፐብሊካኖች ላይ ባሳረፉት ጫና ነው ከዛ የወጣ ውጤት ነው ሰርቢያኖች ያመጡት የዶሚኔሽን እርምጃ። ወደዛ አንሄድም፣ መልቲናሽናል ፌዴሬሽን ወይ ደግሞ ህብረ ብሔራዊ ፌዴራሊዝሙ በትክክል እንዳይተገበርና ነፍስ እንዳይዘራ ዲሞክራሲያዊ እንዳይሆን ባደረጉት ጫና፣ የዶሚኔሽን ጫና ነው የፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን ስለተከተሉ አይደለም። ስለዚህ እነኚህን ምሳሌዎች አንድ በአንድ ወስደን ወደ ኢትዮጵያ ማምጣቱ ስህተት አለበት። ምክንያቱም ህብረ ብሔራዊ ፌዴራሊዝም አለመሞከሩና በትክክል ስራ ላይ አለመዋሉ ነው ብዙ አገሮችን ያፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን መከተል አይደለም።
ለማከል ቀደም ሲል ዶክተር ታና ያነሱትን አንዳንድ ነገር እንጋራለን። ለምሳሌ እዚህ የጎሳ ፌዴራሊዝም የሚለው ተገቢ አባባል አይመስለኝም። ለምንድን ነው ጎሳ የሚለው በአንድ ብሔረሰብ ውስጥ እንደዚህ ንዑስ የሆነ ክፍል ነው። ተወሰኑ የኢትዮጵያ ብሔረሰቦች ውስጥ የጎሳ አደረጃጀት አለ። የረብ ያለ በማህበረሰብ ውስጥ የሚገኝ ሲሆን ብዙ ጊዜ የጎሳ ፌዴራሊዝም የሚለው የሚነሱ ሰዓቶች ፌዴራሊዝም ተገቢ አይደለም፣ በማንነት መደራጀት ተገቢ አይደለም ከሚል እሳቤ በመሆኑ ዶክተር ኢታና ያለውን ሙሉ በሙሉ እስማማለሁ። የጎሳ ፌዴራሊዝም የሚለው የሚያስኬድ አይመስለኝም። ህብረ ብሔራዊ ፌዴራሊዝም ነው የኢትዮጵያ ፌዴራሊዝም የሚለውም ትንሽ አስቸጋሪ ነው። ህገ መንግስትም ስንመለከት ብሔር ብሔረሰብና ህዝብ ነው የሚለው። የብሔር ማንነትን በተመለከተ በምስራቁ ሶሻሊዝምን ፕራክቲስ ያደርጉ ከነበሩት ሀገራት ልምድ በመውሰድ በተለይ ሶቪየት ህብረት ላይ የነበረው ሰፋ ያለ ውይይትና ጆሴፍ ስታሊን ሶቪየት መሪ የብሔር ማንነትን በተመለከተ የጻፉት ከፍ ያለ ተጽዕኖ ነበረ በኢትዮጵያ የብሔር እንቅስቃሴ ወይም ደግሞ የተማሪዎች እንቅስቃሴ ላይ። ከዛ በመነሳት ህገ መንግስታችንም ላይ ራሱ የብሔር ማንነትን የተነተነበት መንገድ ራሱ የጆሴፍ ስታሊን ደፊኒሽን ነው ህገ መንግስት ውስጥ ራሱ የገባው። ይሄ እኔ ብዙም ነገሩ ምንድን ነው የዚህ አንድ ሀገር አደረጃጀት ፌዴራሊዝም ማለት የመንግስት ቅርጽ ነው። የመንግስት ቅርጽ በራሱ ጥሩ ነው፣ በራሱ መጥፎ ነው ማለት አይቻልም። እንደነ ዩናይትድ ኪንግደም ብሪታንያን የመሳሰሉ ሀገራት የሚከተሉት አህዳዊ የመንግስት ቅርጽ ነው። አህዳዊ የመንግስት ቅርጽም ሆኖ በውስጣቸው ያሉ የተለያዩ ማህበረሰቦች እንደ ስኮትላንድ ያሉት፣ እንደነ ዌልስ፣ ሰሜን አየርላንድ ያሉት ሰፋ ያለ የራሳቸውን የማስተዳደር መብት ሰጥተዋቸዋል። እንግሊዝ ዲሞክራቲክ አይደለችም ማለት አይቻልም። አህዳዊም ሆኖ አንድ ሀገር ዲሞክራሲያዊ ሊሆን ይችላል። ፌዴራልም ሆኖ ደግሞ ዲሞክራሲያዊ ላይሆን ይችላል። ለምን የሶቪየት ፌዴራሊዝም ወደቀ፣ የዩጎዝላቪያ ፌዴራሊዝም ወደቀ ሲባል በጣም ብዙ በርካታ ትንታኔዎች አሉ። ታሪክን ወደኋላ ብንመለከት እንዲያውም አንድ አሜሪካዊ ጸሐፊ ምን ይላል የሶቪየት ፌዴራሊዝም ነው ወደቀ፣ የሶቪየት ፌዴራሊዝም ከአመሰራረቱ ጀምሮ በኮሚኒስት ፓርቲው አመራርና ተጽዕኖ የተመሰረተና በነሱ የኮሚኒስት ፓርቲ የበላይነት በሚስጥራዊ ፖሊስ ጠባቂነት ለረጅም ዘመናት የቆየ ሆኖ ሚስተር ጎርባቾቭ መጥተው ከሬስቶሪካና ይሄ ግላስ መስት የተባለውን የዛን ጊዜ ለውጥ በሚያደርግበት ጊዜ ዋናው መዋቅሩን የያዘው በኃይል ስለሆነ ያ ኃይል የሚነሳ ጊዜ ሶቪየት ፌዴራሊዝም ይፈረሰ የሚሉት አባባል አላቸው። እኔ ዋናው ጉዳይ የሚመስለኝ እነዚህ ፌዴሬሽኖች ላይ ፈረሱ ሳይሆን እነሱ ስለፈረሱ የኢትዮጵያ ፌዴራሊዝም ኢትዮጵያ የመስረት አደጋ እያብዛታል የሚለው አይነት ውይይት ሳይሆን አሁን ባለንበት ሁኔታ ኢትዮጵያ የፌዴራል ስርዓት ከመሰረተች ይህ ወደ 25 ዓመት መጀመሪያ ላይ 1983 መንግስት ለውጥ በኋላ ሰፋ ያለ የራስን ማስተዳደር መብት የሰጠ መዋቅር ነበረ። ከዚያ ህገ መንግስት የወጣ ራስን በራስ ማስተዳደር መብት የሰፊ የሰጠ ህገ መንግስት ነው ያለ። ይሄ ህገ መንግስት የተግባር ነው ያለ። ጉድለቶቹ ምንድን ናቸው? ጥንካሬዎቹ ምንድን ናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ 27 ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል። በአብዛኛው አገር ተጽዕኖ ቢኖር ሰላምና ቀጥታ ማስገበር ችሎ ነበረ የነበረው የአደረጃጀት። አሁን በርካታ በተለያዩ ቦታዎች ላይ ግጭቶች አሉ፣ የቀጥታ ሁኔታ አስጊ ሆኗል። ይሄ ለምን ሆነ? የኢትዮጵያ ፌዴራሊዝም እስካሁን እየተራመደ ቆይቶ ለምንድን ነው አሁን ቀውስ አጋጠመው? ቀውስ አጋጠመው በዋነኝነት ምክንያቱ ምንድን ነው? ህገ መንግስታዊ የዲዛይን ነገሮች ምንድን ናቸው? የህገ መንግስታዊ አቀራረጥ ላይ ያሉ ጥቃቶች ምንድን ናቸው? ከህገ መንግስቱ ጀምሮ በተግባር ላይ ምንድን ናቸው ችግር እየፈጠሩ ያሉት? እነዚህ ሁኔታዎች እንዴት ነው ሊታረሙ የሚችለው? በሂደት እንዴት ሊታረሙ ይችላሉ? በአስቸኳይ መፍትሄ የሚያስፈልጋቸው ነገሮች ምንድን ናቸው የሚል አይነት ውይይት ነው እንጂ የሚጠቅመን ጥቁርና ነጭ አይደለም ይመስለኛል ነገሩ። ነገሩ ጥቁር አይዘር ኦ በእንግሊዝኛ ወይም ደግሞ ይሄ ወይም ሌላ አማራጭ ሳይሆን ያለው የተዘረጋው ስርዓት አለ። ይህ ስርዓት ብዙ ደጋፊዎች አሉ። ይህ ስርዓትን የሚተቹ ተቃዋሚዎች አሉ። የግድ ከዚህ ስርዓት ወጥተን ወደ ሌላ ስርዓት እንሄዳለን የሚል አይነት ሳይሆን ውይይት መሆን አለበት። ይህ ስርዓት ችግሮች ምንድን ናቸው ማውጣት ተገቢ ይመስለኛል።
መስመር ላይ አሉ ጠያቂ። ሄሎ።
አቤት አለሁኝ።
እሺ፣ ጤና ይስጥልኝ። ማልበል
ጴጥሮስ ነኝ ከቨርጂኒያ።
እሺ፣ ጥያቄውን ያቅርቡ አቶ ጴጥሮስ። እናመሰግናለን ስለተሳትፎ
ስላሳተፋችሁኝ። እኔም አመሰግናለሁ። የመጀመሪያው ጥያቄ ምንድን ነው? ይሄ የፌዴራሊዝም ጉዳይ የኢትዮጵያን ሕዝብ ይህን ያህል ማግባባ ነገር ሆኖ አይደለም ለብዙ ነገር የተዳረግ ነው። ግን የፌዴራሊዝም በጎሳ ላይ ወይ በጎጥ ላይ የተመሰረተ መሆኑ ነው። ይህንን ታዲያ የእኛ ምሁራኖችም ሆኑ የፖለቲካ ሰዎች እንዴት መጣ ወደ ኢትዮጵያ? ሩት ኮዙ ማለት መሰረቱ ማን ነው የጻፈው? ጥሩ አእምሮ ያለው ሰው ነው የጻፈው ይሄንን ወይስ የጻፈው ፓርቲ ይሄንን ፌዴራሊዝም ሊጠቀምበት ራሱን ለረጅም ጊዜ መንግስት ሆኖ ለመግዛት እንዲመቸው ብሎ ሊጠቀምበት ነው ወይ የጻፈው ብለው የሚመራመሩ ሰዎች አሉ። ስለ ጎሳ በደንብ አድርጎ የተደነገራቸው እና ሊቀየሩ የማይፈልጉ ሰዎች ናቸው አሁን በስልጣን ላይ ያሉት። እና ይሄንን ለመቀየር አስቸጋሪ አይሆንም ወይ እነሱ እስካሉ ድረስ በስልጣን ላይ? ሌላ ሁለተኛው ጥያቄ ደግሞ መቼ ነው ህዝቡን በዚህ ጉዳይ የፖለቲካም ሰዎች እናንተም በዚህ ጉዳይ ላይ ምርምር ያደረጋችሁ ሰዎች ህዝቡን መኮነን የምትተውት? ለምን ህዝቡ እንደ ህዝብ የኢትዮጵያን 90% አይቻለሁ ወደዚህ ሀገር ከመምጣቴ በፊት ህዝቡ ችግር የለበትም አብሮ ለመኖር። ግን የሆኑ ከባክግራውንድ ያሉ አሉ እና እነኚህን ሰዎች መከላከል የሚቻለው የህዝቡ አብሮ የመኖር ተስፋና ፍላጎት እስካለ ድረስ ለምንድን ነው የፖሊሲ ለውጥ ለማድረግ የማይኬደው? ይሄ ነው ጥያቄ። አመሰግናለሁ።
ዶክተር ኢታና።
እሺ፣ አመሰግናለሁ። መጀመሪያ የቀደሙ ጥያቄ ላይ ሀሳብ ልሰጥ ነበረ። አሁን እንትኑ ሁለቱም ጥያቄዎች በሆነ ደረጃ ስለሚገናኙ ሁለቱም ላይ ሀሳብ መስጠት ይቻላል።
እሺ፣
ሁለቱ ጥያቄዎች የሚገናኙበት አንድ ቦታ ምንድን ነው? የኢትዮጵያ ህብረ ብሔራዊ ፌዴራሊዝም የልሂቃን ግኝት ነው የሚል አስተሳሰብ ያለበት ጥያቄ ነው። በነገራችን ላይ ኢትዮጵያ አሁን ያለችበትን ህብረ ብሔራዊ ፌዴራሊዝም ለቅንጦት ይሄ ይመቸኛል ብላ መርጣ አይደለም የገባችበት እንደ አገር እንዴት ልቀጥል፣ ይሄ አገር ይፈስ ወይስ ወደፊት ይቀጥል የሚል ምርጫ ሲመጣ የሚያስቀጥል መንገድ ብቸኛውና አማራጭ ያለ መንገድ ይሄ ሆኖ ነው የተመረጠው። ከችግር አንጻር ማለት ነው፣ ከአገሪቷ ታሪካዊ አመጣጥ የህዝቦች ታሪካዊ ጥያቄ እይታ ውስጥ ገብቶ ኢትዮጵያ በነፃ አውጪዎች ጦርነት ውስጥ ገብታ መግቢያ ሲጠፋት እንደዚህ ነው አብረን መኖር የምንችለው፣ ህብረ ብሔራዊ ፌዴራሊዝም ነው የሚመቸኝ ብላ ካለፈችበት ታሪካዊ መንገድ አንጻር እንደ ሀገር ለመቀጠል ያለው ምርጫ ይሄ ብቻ ስለሆነ ነው እንጂ ይሄ የልህቃን ግኝትም አይደለም፣ የምቾትና የቅንጦት ጉዳይም አይደለም። ትህትና ያስፈልገናል። ይሄንን ስርዓት ስንጠራ ህዝቦች ናቸው በዚህ ስር የተደራጁ። ስለዚህ ህዝቦች ስለሆኑ አሁን ጎሳ ብለን የምንጠራው ማንን ነው? እስኪ ህዝብ በጣም ትላልቅ ህዝብ ነው ያለው እና ለህዝቡ እንኳን ሲባል ስሙን የህጋዊነቱን ነገር ወደ ጎን ብንተው ራሱ ህዝቡን ለማክበር ሲባል ይሄ ጎሳ የሚባል ቃል ትተን ህዝብ እንኳን ብንል ብሔሮች ብንል ያምርብናል። ለመተባበርም ጥሩ ነው ይሄ ነገር። አሁን ወንድሜ ያቀረበውን ጥያቄም ጋዜጠኞችን ስትጠቀሙ ይህንን እንድታስተካክሉ ሀሳብ ደግሜ ማለት ነው። ስለዚህ ዛሬም ቢሆን እነኚህ የህብረ ብሔራዊ ፌዴራሊዝም ስርዓቱ ያለበት ችግር ምንድን ነው ብሎ መርምሮ ያሉትን ችግሮች ማስተካከል እንጂ ወደ ድሮ እንመለሳለን ብሎ የጥቂት ሰዎች ፍላጎት አድርጎ ባቅረቡ ትክክል አይደለም። የህዝቦችን ፍላጎት አድሬስ የሚያደርግ ነገር ስለሆነ ማለት ነው።
እሺ ዶክተር ኢታና፣ ብዙውን ጊዜ የጥቂት ሰዎች ፍላጎት ተደርጎ የሚታየው ይሄ ነገር ኢትዮጵያውያን በአጠቃላይ አሁን ከመቶ ሚሊዮን በላይ ኢትዮጵያውያን አሉ። 80 ሚሊዮን በነበረበት ጊዜ ነው ህብረ ብሔራዊ ፌዴራሊዝም ስራ ላይ የዋለው። ህዝቡ አልተጠየቀም። የተወሰኑ ብሔሮችን ወክለው የተሰበሰቡ ሰዎች ነድፈው የሰጡት ነው ለህዝቡ የሚል አንድ አመለካከት አለ። ሌላ ደግሞ ከነጭራሹ በወቅቱ አማራ በብሔሩ ስላልተደራጀ አማራን አይወክልም፣ አማራ አልተጠየቀም። በዚህ ጉዳይ ኢትዮጵያ በምን አይነት የፌዴራላዊ ስርዓት ትዋቀር የሚለው ውስጥ የአማራ ሀሳብ የለም የሚሉ አሉ። ሰው ጋር ልቆይ ባጭሩ ይታናቅ አጠር አድርገው።
እሺ፣ ህዝብ አልተጠየቀም ለሚባለው ህገ መንግስት እንግዲህ የትም ሀገር ድራፍት ጽፈው ረቂቅ የሚያቀርቡት እውቀቱ፣ ችሎታውና ክህሎቱ ያላቸው ሰዎች ናቸው። ከዛ በየደረጃው ምክክር የሚካሄድበትና የሚጸድቅ አገራዊ የሆነ ዶክመንት ነው። በዛን ጊዜ እንግዲህ አቅም በፈቀደ መልኩ የተወሰነ ቦታ ላይ ሊሆን ይችላል፣ ሊሚቴሽንም ሊኖርበት ድክመትም ሊኖርበት ይችላል አደረጃጀቱ ላይ። ግን ህዝብ አልተሳተፈም የሚያስብል ነገር አይደለም። ህዝብ ተሳትፏል።
በምን መልኩ ተሳተፈ? ልሂቃኑ ተሰባስበው ስላደረጉት አንዳንዶቹ እንደውም ህወሓት እና የኦሮሞ ነጻነት ግንባር ሰነድ ነው የሚሉት።
በጣም የሚገርመው ነገር ህወሓትና ኦነግ ቢስማሙ ኢትዮጵያን ይህን የሚያክል አገር የሚያስተዳድር ዶክመንት ጽፈው ካወጡ እሱ ጥሩ ነገር ነው። ነገር ግን ብሔሮችና ብሔረሰቦች፣ ህዝቦች ጥያቄ መሰረታዊ የሆነ ጥያቄ አድሬስ ስላደረገላቸው ነው ህዝቦች እሺ ብለው ደስ ብሏቸው የተቀበሉት። ለምሳሌ ኦሮሚያን ብትወስጂ በዚህ ህገ መንግስት ላይ ሲዳማንም ብዙ ብሔሮች ደቡብ ያሉትንም ብሔሮች ብትወስጂ አተገባበሩ ላይ እና ኢህአዴግ የተከተለው ፖሊሲ ላይ ሰዎች መጎዳታቸው፣ ሰዎች መገደላቸው፣ መዘረፋቸው ላይ ነው ችግር እንጂ ህብረ ብሔራዊ ፌዴራሊዝሙ የህዝቡን ጥያቄ አድረስ ያደረገ ጉዳይ እንጂ የህወሓትና የኦነግ ግኝት አይደለም። ህወሓት ሊዲንግ ሮል ተጫውቷል። አዎ፣ በትክክል ሊዲንግ ሮል ተጫውቷል። ምክንያቱም በጠመንጃ አሸንፈው ከመጡ ቡድኖች ውስጥ አንዱና ትልቁ ቡድን ነበረ። ኦነግም ተሳትፎበታል። ነገር ግን የነሱ ነው ብሎ ይሄንን ዶክመንት ወደ ጎን መግፋቱ ትክክል አይመስለኝም እኔም። ምክንያቱም የህዝቦችን ታሪካዊ ጥያቄ አድረስ ያደረገና ሀገሪቷን ከጦርነት የገላገለ ቢያንስ እስከ 91 እስከ ኢትዮጵያ አቆጣጠር 83 ድረስ የነበሩ ጦርነቶችን ያስቀረ ዶክመንት ነው። አማራ የለበትም ላልሽው ጥያቄ በሰፊው የሚሰማ ጥያቄ ነው። በነገራችን ላይ አማራም በዛ ጊዜ ነበረበት፣ በትክክል ነው የነበረበት። አሁን ያሉ ትላልቅ ቦታ ላይ ደረሱ ባለስልጣኖችን እዛ ላይ የተሳተፉ ሰዎችን ሊስት አውጥተሽ ብታይ አሁን ትላልቅ ቦታ ላይ ያሉ የቢአደን ባለስልጣናት የተሳተፉበት ሁኔታ ነው ያለው። አንድ ሁለተኛ ደግሞ በዛን ጊዜ በአማራ ስም የሚንቀሳቀስ ፓርቲ ስለሌለ ነው እንጂ አሁን የአማራ ክልል ተብሎ የሚታወቁ ቦታዎች ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ሁሉም ቦታዎች ሌሎቹ ክልሎች የላኩትን ያክል ሰዎች ልከው ሀሳባቸውን ሰጥተው ተከራክረው እዛ ውስጥ ተሳ
ዶክተር አስናቀ እድል ሰጥ ፈለኩኝ እስካሁን በተነጋገር ነው ላይ ዶክተር አስናቀ አንድ ሌላ ጥያቄ መስመር ላይ ያሉ ከጅቡቲ የሳቸውን ጥያቄ ላሰማውትና እስካሁን በተነጋገር ነው ላይም አመለካከቶን ይስጡኝ። ጤና ይስጥልኝ የጅቡቲ አድማጫችን ጥያቄውን ያቀርቡ።
እሺ የኢትዮጵያ ፌደራል አሁን የተካሄደ ያለው ፌደራላዊ አስተዳደር ከብሔር የወጣ የዜግነት ፌደራላዊ ስርዓት ሊሆን የማይችልበት ምክንያቱ ምንድን ነው? ነው የኢትዮጵያ ፌደራላዊ ስርዓት የዜግነትን ያካተተ ፌደራላዊ ሳይሆን የዘር ተኮር ወይንም ልሂቃኖችን የሚያጎለብት ነው ብዬ ነው የማምነው። ይህንን የዘር ተኮር ፌደራሊስት ለዜግነት ደረጃ ለማድረስ የማይጣርበት ወይንም ወደዛ የማይገፋበት ምክንያቱ ችግሩ ምንድን ነው? ነው ይሄን ጥያቄ።
እሺ በጣም አመሰግናለሁ አቶ ሙክሪያ ከጅቡቲ። ዶክተር አስናቀ
አመሰግናለሁ ይሄን እድል ስለሰጣችሁኝ።
እሺ ዶክተር አስናቀ
የመጀመሪያው የዚህ የውክልና ጥያቄና ህገ መንግስቱ የሚወጣበት ጊዜ የነበረው ሁኔታ ምንድን ነው የሚለው እኔ ውክልናን የማየው ዲሞክራሲ ጋር ነው። ውክልና እንዴት ነው የሚመነጨው? ከምን ይመነጫል? አሁን ምንድን ነው የተለያዩ የፖለቲካ ኃይሎች እኔ ይህን ብሔር ብሔረሰብ ወይም ህዝብ ወክዬ የምንቀሳቀስ ነኝ፣ እኔ ካልተሳተፍኩኝ ይህ ህዝብ አልተሳተፈም፣ ይህ ብሔረሰብ አልተሳተፈም የሚባል አይነት ስታይል በሰፊ ይንጸባረቃል። ይህ ግን ተገቢ የሆነ የውክልና አስተሳሰብ አይመስለኝም። ውክልና የሚመነጨው ከዲሞክራሲ ነው፣ ከዲሞክራሲያዊ ምርጫ ነው። አንድ ፓርቲ ህዝብ ወክሎታል የሚባለው ነጻ፣ ፍትሐዊ፣ ተአማኒ የሆነ ምርጫ ተደርጎ ከዛ ምርጫ ድምፅ አግኝቶ የዚህ ህዝብ ወኪል ነኝ፣ የዚህ ማህበረሰብ ወኪል ነኝ የሚል አይነት ነገር በሚያንቀሳቀስበት ጊዜ ተደማጭነት ሊኖረው ይችላል፣ ቅቡልነት ወይም ሌጂትመሲ ሊኖረው ይችላል። የዚህ 1983 የደርግ መንግስት ውድቀት በኋላ የተደረገው የህገ መንግስት ማውጣት ትልቁ ችግር ምንድን ነው የሚለው አዲስ የፖለቲካ ስርዓት ወይም ኦርደር ሲዘረጋ ምንድን ነው የሆነው? አሸናፊዎች ናቸው ኢህአዴግ በህወሓት መሪነት የአገሪቷን ስልጣን ጨበጠ። ኦነግ እዛን ጊዜ ተሳታፊ ነበረ። በአብዛኛው እንግዲህ ሂደቱ እናስታውሰዋለን፣ እንዴት የሽግግር መንግስት እንደተቋቋመ፣ እንዴት የተለያዩ የብሔር ድርጅቶች አንዳንድ ቦታዎች ላይ እንዲያውም በብሔር እንቅስቃሴ ያልነበረባቸው ቦታዎች ላይ ሁሉ በአጭር ጊዜ ውስጥ የብሔር ድርጅቶች ተቋቁመው በተወካዮች ምክር ቤት መቀመጫ ተሰጣቸው። ከዚያ በኋላ ህገ መንግስቱ የሚረቀቅበት ጊዜ እንደ ሰከን ብሎ ሰፋ ያለ ሰጥቶ መቀበል ሂደት አልነበረውም። አንድ ትልቁ ችግር ምንድን ነው? ኢህአዴግ የራሱ ፕሮግራም ነበረው። በብሔር የመደራጀትን ጥያቄ፣ ኢኮኖሚ ፖሊሲ፣ ሌሎችንም ገና ከጥቂት ጊዜ ጀምሮ ያንጸባርቃቸው የነበሩት ከዚህ ውጭ ሌላ መፍትሄ የለም፣ በዚህ ነገር ላይ አንደራደርም የሚለው ነገር የፖለቲካ ፕሮግራሙ ነው ወደ ህገ መንግስትነት ይወጣል። አሁን ትልቁ አጣብቂኝ ውስጥ እንደገባ ነው የሚመስለን። ህገ መንግስት ሲቀረጽ የኢህአዴግን የፖለቲካ የበላይነት እሳቤ መያዝ የተቀረጸ አብዛኛዎቹ ነገሮች ዝርዝር የህገ መንግስቱን አንቀጾች በምንመለከትበት ጊዜ ህገ መንግስቱ እና መዋቅሮቹ ቁልፍ የሆኑ መዋቅሮቹ አንድ የፖለቲካ ፓርቲ ስልጣን ላይ ወጥቶ የራሱን ወታለም በተለይ እንደ ኢህአዴግ ያለ ግራዘመም የሆነ የፓርቲ ዲስፕሊን ያለ በፓርቲ ውስጥ ነገሮችን በድርጅታዊ አሰራር ጠቅሎ የሚሰራ የፖለቲካ ድርጅት ስልጣኑን ካልያዘ ተቋሞቹ ራሳቸው ነጻ ሆነው ሊንቀሳቀሱ የሚችሉ አይነት ሆነው አይደለም የተቀረጹ።
ትዝታ በላቸውንና እንግዶቿን እናመሰግናለን። እንደ ተከታተላችሁት ዝግጅቱ አላበቃም። ቀሪውን በመጪው ሳምንት ይዘን እንቀርባለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞ በአሃዱ ራዲዮ 94.3 ኤፍኤም ላይ በቀጥታ ታገኙናላችሁ። በነገራችን ላይ አዲስ ለተጀመረው ስርጭታችን አስተያየቶቻችሁን እንድትልኩልን በትህትና እንጠይቃለን። በኢሜይል horn@voanews.com በነጻው የመልእክት መቀበያ ስልካችን 202-205-9942 የውስጥ መስመር 14 ላይ ላኩልን። በቅድሚያ እናመሰግናለን። አሁን ለምሽቱ ወደ ተሰናዳው ቅንብር ከማለፋችን በፊት እዚህ ጋር አንድ ሙዚቃ ጋብዘሽ ምን አለ ብታሳርፊያቸው አድማጮችሽን እያለኝ ነው ንጉሱ። ሙዚቃ የመረጥክ ይመስለኛል፣ ምን ይዘህልናል?
ቆንጂት፣ ሙዚቃ የመረጥኩት ዛሬ እንደ ተለመደው ከሀገር ውስጥ ሳይሆን ወጣ ያለ ነው። ወደ ምዕራብ አፍሪካ ተጉዘናል። ማማኒ ኬይታ ትባላለች፣ ከማሊ ካለን ሰዓት አንጻር የሚበቃ ይመስለኛል።
ግሩም ዜማ ነው የመረጥከው ንጉሱ። ማማኒ ኬታ አልከኝ?
አዎ፣
ግሩም ዜማ ነው። ማማኒ ኬታ እናመሰግናለን ንጉሱ። ይልመድብህ። አድማጮች ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ወደ ውይይቱ ይሆናል የምናልፈው። የሲዳማ የክልልነት ጉዳይ በቀጣዩ ውይይት ይዳሰሳል። የሲዳማ ዞንን የክልልነት ጥያቄ ተከትሎ ከትናንት በስቲያ ሐሙስ አንስቶ በተቀሰቀሰ ግጭት የበርካታ ሰዎች ሕይወት በጠፋበት ድንገት በክልሉ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ፣ የግጭቶቹን መንስኤና ዘላቂ መፍትሄዎችን አስመልክቶ የተካሄደ ውይይት ይሆናል ተከታዩ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ደጀኔ ወልደማኔል እባላለሁ። የሲዳማ አርነት ንቅናቄ በ1970ዎቹ የተመሰረተው ከመስራቾቹ አንዱ ነኝ። በአሁኑ ጊዜ እዚህ ጀኔቫ ነው የምኖረው። በፋይናንሻል ሴክተር ነው የምሰራው። በቅርቡ ደግሞ በአገር ቤት የሚሆነውን በተለይ በዚህ ክልል ጥያቄ የሲዳማ ህዝብ የሚያነሳውን በቅርብ እየተከታተልን ከህዝቡም ጋር አብረን ነው የምሰራው።
ሽመልስ ኬታንቾ እባላለሁ። እኔም ደቡብ አካባቢ ልጅ ነኝ። ደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የሚባለው ፓርቲ ሊቀመንበር ነኝ። ደቡብ አካባቢ ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎችን በቅርበት እከታተላለሁ።
ፍስሀ አስፋው እባላለሁ። በአዲስ አበባ ዩኒቨርሲቲ ሶሲዮሎጂ አስተማሪ ነበርኩ። ከዛም በውጭ ጉዳይ ሚኒስቴር፣ አብዛኛውን ግን ለአንድ 10 ዓመት ያህል በኢትዮጵያ ብሔረሰቦች ኢንስቲትዩት የኢትዮጵያን ብሔረሰቦች እየዞሩ ከሚያጠኑት ቡድን ጋራ በስፋት የተሳተፍኩ ነኝ። አሁን ግን በግሌ ስለ ኢትዮጵያ ሁኔታ፣ ስለ ህገ መንግስቱ፣ ስለ ብሔረሰቦች ማንነትና ምንነት በምጠየቅበት ጊዜ እናገራለሁ። ስለ ኢትዮጵያ ብሔረሰቦች ምንነትም መጽሐፍ ጽፌያለሁ።
እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። ሰሞንኛ አነጋጋሪ ጉዳይ ነው ለዚህ ውይይት ምክንያት የሆነን የሲዳማን የክልል ጥያቄነት ተከትሎ በአሁኑ ሰዓት በሐዋሳና በደቡብ ክልል በሚገኙ ሌሎች ከተሞችና የገጠር አካባቢዎች ጭምር ግጭቶች እየታዩ ውጥረት፣ የጸጥታ ስጋት የሰፈነበት ሁኔታ ነው የሚታየው። እስኪ በያላችሁበት የአካባቢውንም ሆነ የአጠቃላይ የኢትዮጵያን ፖለቲካ ይዞታና የዕለት ተዕለት ሁኔታ እንደሚከታተል ሰው አሁን ያለው ሁኔታ ምን ይመስላል? እናንተ እስከ ተረዳችሁት እስከ ገባችሁ ድረስ አቶ ደጀኔ ከርሶ ልጀምር።
ይሄ የሲዳማ ህዝብ ጥያቄ የጀመረው ቆይቷል። ቅድም በመግቢያ ራሴን ሳስተዋውቅ እንዳልኩት የሲዳማ ህዝብ ጥያቄ ራስን በራስ የማስተዳደር የጀመረው በትጥቅ ትግሉ በሰባዎቹ ዓመተ ምህረት ነበረ። ከዛ በኋላ የደርግ ስርዓት ሲወገድ የሽግግሩ መንግስት አባል ድርጅት ነበረ የሲዳማ አርነት ንቅናቄ። ከዚያም በዛን ጊዜ ያው በክልል 8 ከገዲኦና ከአማሮ ጋር የሲዳማ ህዝብ በክልልነት ተደራጅቶ ነበረ የነበረው። ያንን ከሁለት አመታት በኋላ የአቶ መለስ መንግስት ህዝቡንም ምንም ሳያማክሩ ይሄንን ክልል አፍርሰው በደቡብ ክልል ውስጥ ያለ ህዝቦች ፍቃድ ስላደረጉ ይሄ የማንነት ጥያቄ በጣም ጎልቶ እየመጣ ብዙ ችግሮችን አስተከትሏል። ብዙ ህዝብ ታስሯል። በዛ ተቃውሞ የሎቄ ጭፍጨፋ የሚታወስ ነው። ከዛ አልፎ እንግዲህ የአብይ መንግስት ወይም ያሁኑ ለውጥ በሚመጣበት ጊዜ መጀመሪያ አብይ ወደ ሲዳማ አካባቢ ነው የመጡት። ህዝቡ ሌላ ጥያቄ አላቀረበም። ይህንን ለአመታት ሲንከባለል የነበረውን ጥያቄ ነው ያስቀመጡት። እሳቸውም በመልካም አይተው ይህ ጥያቄ ህገ መንግስቱ የሚፈቅድላችሁ ነው፣ እኔ የምቃወመው አይደለም፣ እኔ ብቻዬን ልሰጠውም የሚችል አይደለም፣ ግን ተነጋገሩና ህጉን ተከትላችሁ ነው በሚል ያንን መሰረት ይዘው ነው ይህንን በክልል በዞን ምክር ቤት ሁሉ አስወስነው አምጥተው አሁን ወደ ደረስንበት ደረጃ የደረሰው እና አሁን መጨረሻ ላይ የሆነው ሁኔታ እርግጥ የመምታታት ሁኔታ ተፈጥሯል። ይሄ ጥያቄ እስከ ምርጫ ቦርድ ከደረሰ በኋላ ምንም መልስ የለም። ሁለቴ ሶስቴ ህዝቡ ሰላማዊ ሰልፍ አድርጎ ጥያቄ ሲያቀርብ ምንም መልስ አልነበረም። በዚህ መካከል እንግዲህ አንድ አመት ሲሆን በዛ አካባቢ የነበሩ ወጣቶቹም ህዝቡም እንዴት ነው የሚል በጣም ብዙ እንትን እያለ እናውጃለን የሚል ሀሳብ መጣ። ይሄ ሀሳብ እርግጥ በተወሰኑ አካባቢዎች ቢንሸራሸርም ይሄ ትንሽ ከህጉ አንጻር ትንሽ የሚያጠያይቅ ነው። እንዴት ዝም ብሎ አንድ ክልል ያለ ፌዴራል መንግስቱ ሪፈረንደምም ሳይደረግ ይሆናል የሚል ብዙ ክርክር በእኛ ውስጥም ይሆን ነበረ። ሆኖም ይሄ ሁሉ ሆነ እያለ ያለፈው ጊዜ የደህደን ስብሰባ ዝግ ስብሰባ አድርገው ከዛ የዞኑም የክልሉም ፕሬዚደንት እዛ ሄደው ከስብሰባ እንደመጡ ጥሩ ዲል ይዘን መጥተናል፣ ለሲዳማ ህዝብ ደህደን ሙሉ ፍቃደኝነቱን ሰጥቷል እና በአምስት ወር ጊዜ ውስጥ ሪፈረንደም እንደሚደረግ የሚል መልካም ዜና ይዘው መጡ። በዛ ህዝቡ ደስተኛ ነበረ። ያው ወዲያውኑ ምርጫ ቦርድ መግለጫ ሰጠ፣ በአምስት ወር ይሄን አደርጋለሁ አለ። እዛ ላይ ግን ወረቀቱ የደረሰኝ በህዳር ነው የሚል ነገር መጣ። ያ ትንሽ እርግጥ ግልጽ አልነበረም።
ማን ነው ይህን ያለው?
ምርጫ ቦርድ የሚለው ደብዳቤው የደረሰኝ እኔ በህዳር 12 ነው እና ባለፈው አመት የሚባለው እኔ እሱን አላውቅም እና አምስት ወር ይቀረኛል የሚል ያንን መሰረት አድርጎ ነው በዚህ ጊዜ አዘጋጃለሁ የሚል አመጣ። እና ለእኛ በአጠቃላይ ለሲዳማ ህዝብ ይሄ ነገር ማይነር ነው። በአምስት ወር ውስጥ አዘጋጃለሁ የሚል ቃል ከገባ ምርጫ ቦርድ የዞኑም እና የክልሉም ፕሬዚደንት አብረው ሄደው ይህን ነገር ዲል አድርገው እስከመጡ ከእነሱም ተነጋግረናል የሚል አሹራንስ ከሰጡ ድረስ ህዝቡ በተረጋጋ መልክ ያለ በመካከል የተወሰኑ ግሩፖች ይህን እናውጃለን ክልል ነው የሚል ነገር አመጡ እና በዛም የተነሳ ነው አሁን ረብሻ ሊነሳ የቻለው። የዞኑም ምክር ቤት ይህን ነገር ዲክሌር አላደርግም የሚል አቋሙን ግልጽ አድርጎ አምስቱን ወር እንጠብቅ የሚል ውሳኔ ነበር የወሰደው።
መልካም። አቶ ደጀኔ አንድ ጥያቄ አልመለሱልኝም። አሁን የገለጿቸው ዝርዝሮች ምክንያቶቹ ሊሆኑ ይችላሉ። በአጭሩ በሐዋሳ ከተማም ሆነ በሌሎች የተለያዩ አካባቢዎች ዛሬ ያለውን ሁኔታ እንዴት ነው የምትረዱት?
ሁኔታው እርግጥ መልካም አይደለም። በሐዋሳ አካባቢ ትልቅ ቴንሽን ነበረ። የአንድ ሰው ህይወት እንደጠፋና የመከላከያ ሰራዊት በብዛት ስለገባ ሐዋሳ ያለው ሁኔታ ትንሽ የተረጋጋ ነው የሚመስለው። ግን በዚህ በወረዳዎች በተለያዩ አካባቢዎች መጥፎ ሁኔታዎች ነው የሚታዩት። የዘረፋ አይነት ነገር፣ በተለይ አንዳንድ ወጣቶች የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች፣ አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሏቸው ግለሰቦች ላይ ቤት የማቃጠል ንብረት የማውደም ይሄ እጅግ በጣም ነው እኛን ያሳዘነን። መሆንም የማይገባው ነገር ነው። ይሄ እድል ከመጣ በዛ አካባቢ ለሚኖር ህዝብ እኩል ነው የሚመጣው እንጂ በጀኔሬሽን እዛ አካባቢ የነበረን ሰው በዚህ አይነት ለይቶ አንዳንድ ሁኔታዎች ሲሆኑ በእጅግ በጣም የሚያሳዝን ነው። የሲዳማም ህዝብ ይህንን አይደግፈውም። ወጣቶች የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል እና ጥያቄውንም ወደ ሌላ ዳይቨርስ ለማድረግ የሚደረግ ነገር ስለሆነ የትግሉንም ሆነ የህዝባችንን ማንነት የሚገልጽ ነገር አይደለም እና የሆነው ነገር እጅግ በጣም አሳዛኝ ነው።
መልካም። የተወሰኑ አካላት እጅም ሊኖርበት ይችላል ሁኔታውንም ወደ ሌላ ለመውሰድ ነው ያሉትን ወደኋላ ላይ ያብራሩልኛል። ወዲህ ወደ ዋሽንግተን ዲሲ ልመለስ እና አቶ ሽመልስ ልጋብዝ። አቶ ሽመልስ፣ ቀደም ሲል አቶ ደጀኔ የገለጹትን በአካባቢው የሚታዩ ጥረት በመገናኛ ብዙሀን እየተስተጋባ ያለውን ሁኔታ እርስዎ እንደተከታተሉት እንዴት ነው ያለው ይላሉ?
እሺ፣ አመሰግናለሁ። በመጀመሪያ በዚህ ሰሞኑን በተፈጠረው ግርግር ህይወታቸውን ያጡና የተጎዱ ወንድሞቻችን አሉ። ለነሱ የተሰማኝን ሀዘን ልገልጽ እወዳለሁ። ያነሳውን ጥያቄ ለመመለስ የሲዳማ ጥያቄ የነበረ አሁን ወደ ሁለተኛ ጀኔሬሽን አካባቢ የተቀበለው ጥያቄ ነው። የፍትህ፣ የነጻነት፣ የእኩልነት ጥያቄዎች ከትጥቅ ትግል ጀምሮ የመጣ ነው። ስለዚህ ይሄ ጥያቄ በጣም ኢትዮጵያ ውስጥ በጥንቃቄ መያዝ ካለባቸው አገራዊ ጥያቄዎች አንዱ ሲዳማ አካባቢ ያለው ጥያቄ ነው ብዬ አምናለሁ። እኔ በበኩሌ
ጥያቄው መሰረት አለው ካሉ በኋላ በጥንቃቄ መያዝ ያለበት ነው ብለዋል። ምን ማለት ነው? እስኪ ያስረዱን።
እሺ፣ የራስን በራስ የማስተዳደር ክልል ሆኖ የመደራጀት ጥያቄ ኢህአዴግ ሀገሪቱም የተቆጣጠረበት ጊዜ ጀምሮ ኢቭን የሲዳማ ክልሉ ምክር ቤት ለሁለተኛ ጊዜ በሙሉ ድምፅ ያጸደቀው ውሳኔ ነው። ራስን በራስ የማስተዳደር ክልል ሆኖ በፌዴራል ውስጥ የመተዳደር ጥያቄ። ስለዚህ ይሄ ጥያቄ መጀመሪያ የተወሰነው ውሳኔ ከዚህ በፊት በነበረው በኢህአዴግ በፊት ምንም በአጠቃላይ ታፍኖ በጉልበትና እንዳውም እጅ መንሻ የሚሆን አንዳንድ ደቡብ ክልል ላይም ፌዴራል ላይም ሹመቶች እየተሰጡ አልፎ አልፎ የሎቄውን ግድያም ጨምሮ ሌሎቹንም ማየት ይቻላል እና በእነዚህ አይነት ነገሮች መቆጣጠር ተችሎ ነበር። በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን ግን እየሰፋ በሁሉም አቅጣጫ በህዝቡ፣ በምሁራኑ፣ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው የሚመስለኝ እና የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ። ይሁን የሚባል ነው በተወሰነ ደረጃ። ክልሉም ደግሞ ለረጅም ጊዜ ማዕከሉ አዋሳ በመሆኑ ምክንያት የደቡብ አካባቢ ያሉ ሌሎችም ብሔረሰቦች አብረን የገነባ ነው አብረን ኢንቨስት ያደረግነው ነው እና ፍቺም ሲሆን በስነ ስርዓቱ ፍቺ መሆን አለበት የሚል ከፍተኛ ተቃውሞ ከሌሎችም ማህበረሰቦች የገጠመበት ሁኔታ አለ እና ያን በቅርበት ቁጭ ብሎ የሚያይ የፖለቲካ አይነት ውሳኔና ጥናት ትኩረት መሰጠት ነበረበት ብዬ አስባለሁ። ግን የሆነ ያለው ነገር የማስጠናት አይነት ነገር ነው። ይሄ አጥኚ ቡድን ክልል እንዲሆን ስንቱ ክልል ይሁን እንዴት ይሁን የሚለውን አጥኚው ቡድን ደግሞ ምንድን ነው መረጃ እንኳን ለመሰብሰብ በየዞኖቹ ሲሄድ ከፍተኛ ተቃውሞ የገጠመው ሁኔታ ነው ያለውና ስለዚህ ከዚህ በፊት በተለያየ ሹመቶች በጉልበትም አፍነውት የነበረው ነገር አሁን ህዝቡ ውጭ ወጥቶ በአግባቡ በሰዓቱ በወቅቱ ጥያቄው ስላልተመለሰ ወደዚህ አይነት ነገር ይሄዷል እና አሁን ያለው ጥያቄ እንደምታየው ሲዳማ ብቻ አይደለም። አሁን የከፋ አካባቢ እና እንደዚሁ ወላይታ አካባቢ፣ ጉራጌ አካባቢ እነዚህ እንግዲህ ሁሉም ህገ መንግስቱ በሚፈቅደው መሰረት በምክር ቤቶቻቸው በአብላጫ በሶስት አራተኛ ድምፅ ሳይሆን በሙሉ ድምፅ አጽድቀውት ያመጧቸው ጥያቄ አሁን ሲዳማ አካባቢ እየሆነ ያለው ነገር ነገ ሌሎቹም ጋር መሆኑ የማይቀርበት ሁኔታ ነው ያለው እና እጅግ አሳዛኝ ነገር ነው። በአጠቃላይ ከህገ መንግስቱም ስለሚመነጭ አብዛኛው ያለው ነገር ህገ መንግስቱን ማስተካከል ካልተቻለ እንደ አገር ከድንበር ጋር ከማንነት ጋር ራስን በራስ ከማስተዳደር ጋር ያሉት እንትኖች አሁን ነው ይሄ መጥፎ ፍሬ የግጭት ወደ ደም አፋሰስ የሚሄዱ ነገሮች እየመጡ ያሉትና እኛ እንግዲህ ኖርማሊ አብረን እንድ ላይ ተባብረን በጋራ ሆነን በቁጥር የሚያንሱት ቢሰሩ የበለጠ ጥሩ ይሆናል። የበረጠ የኢትዮጵያ ፖለቲካ ውስጥ ድምጽም ይኖራቸዋል። ከዚህ በፊት የነበረውም የኢኮኖሚ ተጽዕኖ፣ የነጻነት፣ የእኩልነት፣ ሌሎችም የማንነት ጥያቄዎች በጋራ ጠንካራ ፖለቲካ ኃይል ቢመጣ ያን ማስፈጸም ይቻላል ማለት ነው እና አሁን አብዛኛው እንግዲህ ከፌዴራል መንግስት ነው እስከዛሬ በኢትዮጵያ ደቡብ አካባቢ ያሉ አደረጃጀቶች ሲዳማንም ጨምሮ ከማዕከላዊ መንግስት ነው እንዲህ ይሻላቸዋል እየተባለ የተሰጠውና ሁሉም ያልተሳተፈበት ምሁራኑም ህዝቡም እኔ ከዚህኛው ጋር በዚህ በልኩ ቢሆን ጥሩ ነው የሚል ጠለቅ ያለ ውይይትና እንደውም ተከታታይ ጥናቶች ተደርገው ባለመሆኑ እንዲህ እያደረ እየቆየ እየፈነዳ እንደዚህ ወደ አልተፈለገ ግጭት ይሄዳልና ይሄ ገና አይ ቲንክ ሲዳማ አካባቢ ያለው የመጀመሪያው ይመስለኛልና አሁን እየሰፋ የሚሄድበት ሁኔታ አለና ሰፊ የሆነ ውይይት በግልጽ ሌሎችም ካልተወያዩ ድርጅቶቻቸው ወስነው የተለያዩ እንቅስቃሴዎች ያሉበት ሁኔታ ነው ያለው የኔ እይታ።
መልካም። በቀጥታ ወደ ዶክተር ፍስሐ ልሻገር። በአቶ ደጀኔና በአቶ ሽመልስ የተሰጡትን አስተያየቶች ተከታትለዋል። ይሄ እንዲያውም ወደ ሁለተኛ ትውልድ የተሸጋገረ የቆየ ጥያቄ ነው የሚለው በአንድ ወገን፣ ሁለተኛ እነኚህ ጥያቄዎች ቀደም ሲል በአግባቡ መስተናገድ ባለመቻላቸው ለዚህ ያብቅተዋል አሁንም ወደ ተባባሰ ብጥብጥ እንዳያመሩ ሰፊ ህዝብ ያሳተፈው ውይይት ያስፈልጋቸዋል ነው ያሉት። በትይዩ ታዲያ የምርጫ ቦርድ አቶ ደጀኔ ቆይቷል መልስ አልሰጠም ይበሉ እንጂ መጨረሻ ላይ እሳቸውም የተሰጠውን ምላሽ ማስረግጠዋል። የምርጫ ቦርድ በህዝበ ውሳኔ እንዲፈጸም፣ ኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ በበኩሉ በሰላማዊና በህጋዊ መንገድ እንዲከናወን የሚሉ መግለጫዎች ወጥተዋል። እነኚህንም ይዘው የነበረውንም መሰረት በተለይ በጥናቱ ላይ ትኩረት እንዳደረገና ቀደም ካለው ጊዜ ጀምሮ እንደተከታተለ ሰው ለህትመት የሚበቃ ስራም የሰሩ ኖት መጽሐፍም አሳትመዋልና እንዴት ነው አጠቃላይ ሁኔታ ዛሬ ካለበት ይዞታ ጋር የሚመለከቱት?
እሺ፣ እድሉን በማግኘቴ በጣም አመሰግናለሁ። እኔ የምናገረው እንግዲህ ስለ ሲዳማ ህዝብ ማንነትና ምንነት በጥናት ላይ የተመሰረተ መሆኑን ለማስረገጥ ወዳለሁ። እንደው አጠር ባለመልኩ ለአድማጮች ሲዳማ ብሔረሰቡ በሰሜን፣ በምዕራብ፣ በደቡብ ኦሮሞን ያዋስናል። በምዕራብ ወላይታን፣ ቡርጂና ጌዲዮን ያጎራብታል። የሲዳማ ህዝብ በቋንቋ በኩል በሁለተኛ ደረጃ አማርኛን፣ ከምባተኛን፣ ሀዲያንና ተሞንዱ ትግርኛም የሚናገሩ አሉ። ይህን ካልኩ አሁን ሁለት ነገሮች ላንሳ። የብሔረሰብ ኢንስቲቱት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን፣ ብዛቱን መሰረት በማድረግ ክልል አድርጎታል። በፊት ግዛት ነበር፣ እኛ ግን በክልል ደረጃ። ክልል ስንል እንግዲህ የራሱ ምክር ቤት ያለው በውስጡ ያሉ ብሔረሰቦች ደግሞ ለምሳሌ እንደ ጌዲዮ፣ እንደ ወላይታ የመሳሰሉት ያሉበት አካባቢ የራሳቸው መማክርት ይኖራል። መብታቸው በህግ የተጠበቀ ሆኖ ውክልናቸውም ደግሞ በመሀል ባለ ሲዳማ ላለው ምክር ቤት ተወካይነት ኖሯቸው በስምምነት የሚኖሩበት ነው የተቀየሰው። ግን ይህንን ጥናት ስናጠና ዝም ብለን አይደለም ማለት ብሔረሰቡ በታሪክ ስናይ የአመራር ልምድ አለው። ለምሳሌ ያህል በሎዋ የሚባል ስርዓት እንደነበረው ነው። እንደው ለምሳሌ ያህል ይህንን የምናገረው ህብረተሰቡ እንዲያውቀው ያህል ነው። ምክንያቱም ብዙ ውዥንብር አለ። ይሄ እንግዲህ ትንሽ ከገዳ ስርዓት ጋር ይቀራረባል። የሚከበረውም በየ40 ዓመቱ እንደሆነ ተገንዝበናል። ይሄ እንግዲህ በታሪክ የሲዳማ ህዝብ ይህንን ሲመስል፣ አሁን ግጭቱ ለእኔ የህዝብ ለህዝብ ነው ወይንስ የፖለቲከኞች የሚለው ያሳስበኛል። በእኔ አመለካከት ኢህአዴግ ተሳስቷል። ስህተቱ ምንድን ነው? እነዛን ሁሉ ታሪክ ያላቸው ብሔረሰቦች አንድ ላይ ጨፍልቆ ደቡብ ናችሁ ማለቱ ትንሽ አዳጋች ነው። የቋንቋ ልዩነት አለ፣ የታሪክ ልዩነት አለ፣ የአስተሳሰብ ስነ ልቦናይ፣ ከሁሉም በላይ ደግሞ ለአስተዳደርም እንኳ አመቺ ባልሆኑበት ሁኔታ ነው። ስለዚህ የሲዳማ ጥያቄ ለእኔ ሌጂትሜት ነው፣ መሰረት አለው። መሰረቱ እንዴት ነው? በታሪክም ቢሆን ይሄ ራሱን ሲመራ የነበረ ህዝብ ነው። ግን ሲዳማ ብቻ አይደለም እንዳልኩት፣ በውስጡ በቁጥር አነስተኛ የሆኑ ብሔረሰቦችም እንዳሉ ነው።
መልካም። ቀደም ብሎ እንደተገለጸው በሰላማዊና በህጋዊ መንገድ ይፈጸም የሚለው ካለ የህጋዊና ሰላማዊ መንገድ ምንድን ነው የሚለውን መመልከት ይጋብዛል። በሌላ በኩል የህዝብ ጥያቄ መሆኑን ሶስታችሁ የሚያስረገጣችሁት ለረዥም ጊዜ የዘለቀ ጥያቄ ሆኑ እንዴት ይፈታ የሚለው ላይ ግን አንዳንድ ሀሳቦች ብትፈነጥቁ። አቶ ደጀኔ፣ አንደኛ ዛሬ እየተካሄደ ያለው ህገ ወጥነት የሚታይበት የተፈለገውን በአግባቡ በህጋዊ መንገድ ዳር እንዳይደርስ አሁን የሚካሄደው የብጥብጥ አይነት እንቅስቃሴ ማን እንደሆነ በህግ ተጣርቶ ኃላፊነት መወሰድ የለበትም ወይ? በመንግስቱስ በኩል ይህንን በምን መልኩ ነው መያዝ ያለበት? አሁን ባለበት ሁኔታም የጸጥታና አካባቢ ሰዎች ላይ የሚደርሰው ቤት መቃጠልን፣ የሰው ህይወት ማጥፋትን የመሰለ አደጋ ኃላፊነት መወሰድ አለበት እና መንግስት ይህን እንዴት ነው መያዝ ያለበት?
አድማጮች፣ ውይይቱ አልተቋጨም፣ በመጪው ሳምንት ይቀጥላል። ወደ ማጠቃለያ ዜና ንጉሱ አንድ ዜማ ሊደግመን ነው። I'm not አድማጮች ውይይቱ አልተቋጨም። በመጪው ሳምንት ይቀጥላል። ቆንጅታዬ ነኝ። በደህና አደሩ።